የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 8 አርብ ምሽት 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያ አዲስ የውጭ ጉዳይ ሚኒስትር ሾማለች። ሌሎች ሹመቶችም አሉ። የምሽቱ አብይ ጉዳያችን በዚህ ዙሪያ የሚያተኩር ይሆናል። በሌላ በኩል በስምንት ወራት ውስጥ ከ60 በላይ ሰዎች በኮሌራ በሽታ መሞታቸውን የአማራ ክልል አስታውቋል። ይህም በምሽቱ ወደ እናንተ የሚደርስ ይሆናል። 16 ሰዎችን የጫነች ጀልባ በጫሙ ሐይቅ ሰጥሞ 13 ሰዎች መጥፋታቸውን የጋሞ ዞን ፖሊስ አስታወቀ። የሚሉትና ሌሎች ዓለም አቀፍ እንዲሁም የሀገር ውስጥ ዘገባዎችና ዜናዎችን ነው ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ በኢትዮጵያን ሰዓት አቆጣጠር የሚተላለፈውን ዝግጅት እየመራው ኤደን ገረመው አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡትን ዜናዎች ለማድረስ እዚሁ ስቱዲዮ ከአጠገቤ ትገኛለች። አሁን አስቀድመን የምናልፈው ወደዚያው ነው።
በድጋሚ እንደምናመሻችሁ፣ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። ዛሬ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው የነበሩት የቀድሞ የኢትዮጵያ ሰላም ሚኒስትር ዴታ አቶ ታዬ ደንደዓ መንግስት የማያውቀው ህገወጥ መሳሪያ ይዘው እንዳልነበር ገልጸው የቀረበባቸውን ክስ ተከላከሉ። የችሎቱን ሂደት የተከታተለው ገልሞ ዳዊት ተጨማሪ ዘገባ አለው።
የፌዴራል አቃቤ ህግ ህገወጥ የጦር መሳሪያ ይዞ በመገኘት በሚል ላቀረበባቸው ክስ በሰውና በሰነድ ምስክር መከላከያ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት እንዲያቀርቡ ለዛሬ ተቀጥሮ የነበሩት አቶ ታዬ ደንደዓ ክሱን ተከላክለዋል። አቶ ታዬ ለችሎቱ በሰጡት ምላሽ በእጃቸው ላይ መሳሪያ መገኘቱን ከዚህ ቀደም ቢሆንም አለመካዳቸውን ገልጸው፣ ነገር ግን ተገኘ የተባለው የጦር መሳሪያ የመንግስት ኃይል የሚያውቀው በመሆኑ በወንጀል ሊጠየቁ እንደማይገባ አስረድተዋል። በሌላ በኩል አቶ ታዬ በምስክርነት የቆጠሯቸው 5 ከፍተኛ የመንግስት ባለስልጣናት ስለሚያስረዱት ፍሬ ጉዳይ እንዳልተዘረዘረ ችሎቱ ላይ ተቃውሞ ቀርቦባቸዋል። አቶ ታዬ በምላሹ ባቀረቡት መከራከያ ምስክሮቹ ቀድሞ አብሯቸው ይሰሩ የነበሩ ኃላፊዎች በመሆናቸው ለጉዳዩ አስረጂ ሆነው መቅረብ ይችላሉ ሲሉ ተከራክረዋል። ችሎቱም አቶ ታዬ ላቀረቡት አቤቱታና የሰዎች ምስክርነት ላይ ምላሽ ሲሰጥ የሰላም ሚኒስቴር የበላይ ኃላፊ ስም፣ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ ስም የተካተተበት የሰው ምስክሮች እንዲቀርቡ ትዕዛዝ እንደሚሰጥም ገልጸዋል። አቶ ታዬ ክስ ሳይመሰረትባቸው ለወራት በእስር ላይ መቆየታቸውን የሀገሪቱ የደህንነት ባለስልጣናት ጥብቅና ሊቆሙላቸው የነበሩ ጠበቆችን በማስፈራራታቸው ጠበቃ ማግኘት እንዳልቻሉ ገልጸው ለፍርድ ቤቱ አቤቱታ አቅርበዋል። የተከሳሹን አቤቱታ ያዳመጠው ፍርድ ቤት የኢትዮጵያ ሰብአዊ መብቶች ኮሚሽን ክስ ሳይመሰረትባቸው በእስር ላይ መቆየታቸውን በተመለከተ አጣርቶ ለፍርድ ቤቱ እንዲያቀርብም አዟል። ጠበቆች ላይ ደረሰ ስለተባለው ማስፈራራትን በተመለከተ የደህንነት መስሪያ ቤት ምላሽ እንዲሰጥ ታዘዋል። በመጨረሻም የምስክሮቹን ቃል ለመስማት ለህዳር 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥተዋል። አቶ ታዬ ደንደዓ ቀርቦባቸው ከነበሩት 3 ክሶች 2ቱ ቀደም ሲል ውድቅ መደረጋቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የኬንያ ፕሬዝዳንት ዊሊያም ሩቶ የሀገሪቱ ፓርላማ በሙስናና የብሔረሰብ ግጭት በመቀስቀስ የከሰሳቸውን ምክትል ፕሬዝዳንቱን ሪጋቺ ጋቹዋን በከፍተኛ ድምጽ ከስልጣን ካባረሯቸው ከጥቂት ሰዓታት ተከትሎ የሀገር አስተዳደር ሚኒስትሩን ኪቱሬ ኪንዲኬን አዲሱ ምክትል ፕሬዝዳንታቸው አድርገው ለምክር ቤት አቅርበዋቸዋል። የምክር ቤቱ አባላት በሙሉ ድምጽ ሹመቱን ያጸደቁ ቢሆንም ከፍተኛ ፍርድ ቤት ተተኪ የመሰየሙ ሂደት የጋቾጓን መባረር በመቃወም የቀረቡት አቤቱታዎች እስከሚታዩበት እስከ ቀጣዩ ሐሙስ ድረስ እንዲቋረጥ ትዕዛዝ ሰጥቷል። የመባረራቸው ውሳኔ ሆስፒታል በተኙበት የተላለፈባቸው ጋቹጓ አሁንም ያልወጡ ሲሆን የህመማቸውን ሁኔታ ጠበቆቻቸው ከጭንቀት ጋር የተያያዘ የደረት ላይ ህመም ሲሉ ገልጸውታል። በዓለም ዙሪያ ከአንድ ቢሊዮን የሚበልጥ ህዝብ በከባድ ድህነት ውስጥ እንደሚኖር ትላንት ሐሙስ የወጣ ሪፖርት አመለከተ። የተባበሩት መንግስታት ድርጅት የልማት ፕሮግራምና የብሪታንያው የኦክስፎርድ ዩኒቨርሲቲ ያወጡት ሪፖርት ከመካከላቸው ከግማሽ የሚሆኑት ህጻናት መሆናቸውን አስታውቋል። 40 ከመቶ የሚሆኑት የሚኖሩት በጦርነት በሚታመሱና በአስተዳደርና በመጣኔ ሀብት ደካማ በሆኑ ሀገሮች መሆኑን ሪፖርቱ ጠቁሟል። የመንግስታቱ ድርጅት ተቋምና የኦክስፎርድ ዩኒቨርሲቲው የድህነትና የሰብአዊነት እድገት መርሃ ግብር በጋራ ያወጡት የዘንድሮ ሪፖርት በጠቅላላው 6.3 ቢሊዮን ህዝብ ከሚኖሩባቸው 112 ሀገሮች በተሰበሰቡ መረጃዎች ላይ የተመረኮዘ መሆኑ ታውቋል። በሪፖርቱ ሰንጠረዥ መሰረት በከፋ ድህነት ከሚኖሩት 1.1 ቢሊዮን ሰዎች ውስጥ ግማሽ ገደማ ያክሉ የሚኖሩት በአምስት ሀገሮች እንደሆነ ተጠቁሟል። ህንድ 234 ሚሊዮን፣ ፓኪስታን 93 ሚሊዮን፣ ኢትዮጵያ 86 ሚሊዮን፣ ናይጄሪያ 74 ሚሊዮን እንዲሁም በኮንጎ 66 ሚሊዮን ሰዎች መሆናቸውን ሪፖርቱ አመልክቷል። የሐማሱን መሪ ያህያ ሲንዋርን የገደለችው እስራኤል ዛሬ ጋዛ ላይ ጥቃት አካሂዳለች። መሪውን ያህያ ሲንዋርን በመግደል በሐማስ ላይ ከባድ ጉዳት ያደረሰችው እስራኤል ታጣቂውን ቡድን ለመደምሰስ ላለፈው አንድ ዓመት የያዘችውን ጥቃት ዛሬ አርብም ገፍታበታለች። የያህያ ሲንዋርን መገደል በማድነቅ የተናገሩት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 የቀሰቀሰው ጦርነት አላበቃም ብለው በማስከተል ይህ የመጨረሻው መጀመሪያ ነው ብለዋል። አክለውም በእስራኤል ታሪክ እጅግ ብዙ ህዝብ የተገደለበትን ጥቃት ያቀደው የሲንዋር መሞት በሐማስ ክፉ አገዛዝ መውደቅ የሚያበስር ምዕራፍ ነው ሲሉ ኔትንያሁ ተናግረዋል። የእስራኤል ዋና ጦር መሳሪያ ድጋፍ ሰጪ የሆነችው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በበኩላቸው ይህ ቀን ለእስራኤል፣ ለዩናይትድ ስቴትስ እና ለዓለም ጥሩ ቀን ነው ብለዋል። የጠቅላይ ሚኒስትር ኔትንያሁ ጽህፈት ቤት ባወጣው መግለጫ ፕሬዝዳንት ባይደን ኔትንያሁን በስልክ በሲንዋር መገደል እንኳን ደስ ያሉ ያሏቸው ሲሆን ሁለቱ መሪዎች አጋጣሚውን በመጠቀም ታጋቾቹ እንዲለቀቁ ብርቱ ግፊት ለማድረግ ቃል መግባታቸውን አመልክቷል። የእስራኤል የጦር ኃይል ያህያ ሲንዋር በድሮን ክትትል ሲደረግበት ቆይቶ በግብጽ ድንበር በምትገኘው የደቡባዊ ጋዛ ራፋ ከተማ በተደረገ የተኩስ ልውውጥ ተገድሏል ሲል አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው።
ከዓለም ዙሪያ የተሰባሰቡትን አጫጭር ዜናዎች ያደረሰችንን ስመኝሽ ቆየን እናመሰግናለን። አድማጭ ተመልካቾቻችን፣ የአርብ ምሽት ጥቅም 8 2017 ዓ.ም ዝግጅታችን በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ የሚቆይ ይሆናል። ኤደን ገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውና ብርሃን ኃይሉ የስቱዲዮ ፕሮዲሰራችን ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የምሽቱ የመጀመሪያው ዘገባችን ሹምሽረትን ይመለከታል። ኢትዮጵያ አዲስ የውጭ ጉዳይ ሚኒስትር ሾማለች። የፍትህ ሚኒስትር የነበሩት ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ዶክተር ጌዲዮን በጠቅላይ ሚኒስትር አብይ የመሪነት ዘመን አምስተኛ የውጭ ጉዳይ ሚኒስትር ናቸው። ጠቅላይ ሚኒስትሩ ሌሎች ሁለት የሚኒስትርነት ሹመቶችን ማዕረግ መስጠታቸውን ጽህፈት ቤታቸው ጨምሮ አስታውቋል። በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ የኃላፊዎች በቶሎ ቶሎ መፈራረቅ በተቋማት ውጤታማነት ላይ ተጽዕኖ አለው ይላሉ። በዚህ ዙሪያ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተሉ ያቀርበዋል።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ አርብ ጥቅምት 8 ቀን 2017 ዓ.ም አስታውቋል። በቅርቡ በፕሬዝደንትነት በተሾሙት አምባሳደር ታዬ አጽቀሥላሴ ምትክ የውጭ ጉዳይ ሚኒስትር ሆነው የተሾሙት ዶክተር ጌዲዮን ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ ባሉት ከሰባት ያነሱ ዓመታት ጊዜ ውስጥ አምስተኛው የውጭ ጉዳይ ሚኒስትር ናቸው። ከአምስቱ ሚኒስትሮች መካከል ከዶክተር ወርቅነህ ገበየሁ ከጉባኤው ውጪ ያሉት በጠቅላይ ሚኒስትሩ የተሾሙ ናቸው። መንግስታዊ ኃላፊነቶችን መቀያየር የመንግስት ፖለቲካዊ ውሳኔ ቢሆንም ይህ ሁኔታ ሳይረጋጋ መቀጠሉ በተቋማትና በኃላፊዎች ውጤታማነት ላይ ተጽዕኖ እንደሚኖረው በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ ይገልጻሉ።
አንድ ሰው ምናተ እንችለው ተቋሙን ሲረዳው በጠቅላይ ማራው ተቋም ማወቃለ ይሄ ማወቁ ደግሞ ኦቨርናይት የሚፈጠር ነገር ሳይሆን አብረ ቆይት ስታፉ ምን አይነት እንደሆነ ኢንቫይሮንመንት ምን አይነት እንደሆነ ሪሶርስ ምን አይነት እንደሆነ ውጤት ምን አይነት እንደሆነ እና አካባቢውን በጣም መረዳት ደግሞ የራሱ ጊዜ ይደታል። ከዚህ አንጻር ካየ ነው አንድ ሰው ውጤታማ መሆን የሚችለውን መስሪያ ቤት እና የሚችለውን ፕሮጀክት የሚችለውን ነገር ሲመራ ነው። ማንንም ሰው ብትወስድ ኤቭሪዌር የምትለው ነገር የለም። የትኛውም ስራ ላይ ማንንም ሰው ብትወስድ ከዚህ አንጻር ካየ ነው ይሄ ኢንስቴቢሊቲ ኢንሸንስ ያመጣል። ምክንያቱም ቢሮ ውስጥ ያሉ ሲቪል ሰርቫንቶች አሉ፣ ተሿሚዎች አሉ። እነሱ አካባቢውን በተሻለ የሚያውቁ ከሆነ እና የሚረዱ ከሆነ ያኛው ስልጣን ነው ይዞ የሚመጣው እንጂ የተሻለ እይታና የተሻለ እውቀት ላይኖረው ስለሚችል ማለት ነው።
ዶክተር ጫላ አብዲሳ አክለውም ተከታዩም ብለዋል።
ያው መደረግ ያለበት አንድ ሰው ስልጣን ብቻ ሳይሆን አቅሙንም ይዞ ይወጣ ጥሩ። ለምሳሌ አሁን እኔ ሰራው አዲስ አበባ ዩኒቨርሲቲ ውስጥ ነው እያስተማርኩን ሰርች እየሰራው ነው። ስለዚህ የኔ ፓስት ሪከርድ የሚያሳይ በዚህ በኩል ያለኝን ኤክስፒሪየንስ ነው። ከዚህ ብሎ ወጥ ሌላ ቦታ ስራ ብትለኝ የተወሰነ ጊዜ መልመድ አለብኝ። ከለመድኩ በኋላ ነው የምሰራው። በዚህ ኮንቴክስት ካየኸው ሊደርሺፕ ስቴቢሊቲ ያስፈልጋል። የታሰበው ሪፎርምም ካለ ሞመንተሙን ይዞ የሚሄደው ያ የጀመረው ሰው ቢኖር ነው። ስለዚህ ይህ ትልቅ ኃላፊነት ስትሸውም ነገ ያነሳለው ሳይሆን በቂ ጊዜ ወስዶ አንድ ነገር ኮንትሪቡት ማድረግ አለበት በሚል ነው ያለበት። እና እንግዲህ መንግስት እንደቸገረው ቢቸግረው ነው እንጂ እንዲህ አምስት ጊዜ ለአንድ መስሪያ ቤት ያስፈልጋል የሚል የትኛው ጆሪትና ፕሪንስፕል አይደግም። አንድ ሰው ገብቶ ከወጣ እኮ በቃ ምንም ገና ለመረዳት እየሞከረ ነው የሚወጣው ነው። ያው መስሪያ ቤቱ ላይ ምንም ጫና እንደሚኖረው ግልጽ ነው።
በአዲስ አበባ ዩኒቨርሲቲ በሕግ መምህርነት ሲያገለግሉ ከነበሩበት ወደ መንግስታዊ ኃላፊነት ከመጡ ጥቂት ዓመታትን ያስቆጠሩት ዶክተር ጌዲዮን በጠቅላይ ሚኒስትር አብይ ሹመት በሚኒስትር ዴታ ማዕረግ ምክትል ጠቅላይ አቃቤ ሕግ በመሆን ነበር ወደ ኃላፊነት የመጡት። በመቀጠልም ከነሐሴ 2012 ዓ.ም ጀምሮ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ዓመት በኋላ መስሪያ ቤቱ ወደ ፍትህ ሚኒስቴርነት ሲቀየር የፍትህ ሚኒስትር ሆነው የተሾሙት የብልጽግና ፓርቲ ማዕከላዊና ስራ አስፈጻሚ አባሉ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር እስከሆኑበት እስከ ዛሬው ቀን ድረስም በፍትህ ሚኒስትርነት ሲያገለግሉ ቆይተዋል። የሰሜን ኢትዮጵያውን ጦርነት በሰላም ለመቋጨት በተደረገው የፕሪቶሪያው ድርድር ላይ የኢትዮጵያ መንግስትን ከወከሉ ተደራዳሪዎች መካከል ዶክተር ጌዲዮን ጢሞቴዎስ አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ በዛሬው ሹመታቸው ከዶክተር ጌዲዮን በተጨማሪ ሌሎች ሁለት የሚኒስትርነት ሹመቶችንም የሰጡ ሲሆን ወይዘሮ ሃና አሪያ ስላሴ በጌዲዮን ምትክ የፍትህ ሚኒስትር ሆነው ሲሾሙ፣ ወይዘሮ ሰላማዊት ካሳ ደግሞ የቱሪዝም ሚኒስትር ሆነው ተሾመዋል። አዲሷ የፍትህ ሚኒስትር ሃና ከዚህ ቀደም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የነበሩ ሲሆን የኢትዮጵያ ፖስታ አገልግሎት ድርጅት ዋና ስራ አስፈጻሚ ሆነውም ሰርተዋል። አምባሳደር ናሲሴ ጫሊን ተክተው የቱሪዝም ሚኒስትር የሆኑት ወይዘሮ ሰላማዊት ካሳ ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ነበሩ። ከሚኒስትር ዴታነት ሹመታቸው አስቀድሞ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በፋና ብሮድካስቲንግ ኮርፖሬት በጋዜጠኝነትም ሰርተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለምሽቱ ያዝነውን አብይ ርዕሰ ጉዳይ ነበር። የትንታኔው መጽሔት ይቀጥላል። በስምንት ወራት ውስጥ ከ60 በላይ ሰዎች መሞታቸውን የአማራ ክልል አስታወቀ። ባለፉት ስምንት ወራት በአማራ ክልል 66 ሰዎች በኮሌራ ወረርሽኝ መሞታቸውን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ከ4000 በላይ ሰዎች ደግሞ በወረርሽኙ መያዛቸው ነው ጨምሮ የገለጸው። በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ድርብ ካለፈው ዓመት መጋቢት ወር መጨረሻ አንስቶ እስከ ትላንት ጥቅምት 7/2017 ዓ.ም ድረስ በ41 ወረዳዎች በተከሰተው የኮሌራ ወረርሽኝ 66 ሰዎች ሲሞቱ ከ4000 በላይ በወረርሽኙ መያዛቸውን ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዘገባ አላት።
በአማራ ክልል በተከሰተው ወረርሽኝ ሰዎች መሞታቸውንና በበሽታው መያዛቸውን የክልሉ የህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርብ ዛሬ ለአሜሪካ ድምጽ ተናግረዋል።
ባለፈው መጋቢት 27/2016 ጀምሮ ነበረ የመጀመሪያው የኮሌራ ወረርሽኝ የጀመረው። ትላንትና እስከ ጥቅምት 7/2017 ድረስ ባለው መረጃ 4389 የሚሆኑ ኮሌራ ህሙማን ሪፖርት ተደርገዋል። ከነዛ ውስጥ 66 የሚሆኑት ሞት ተመዝግቧል ማለት ነው። ስለዚህ አሁን እነዚህ ጋር ያው የመግደል መጠኑ ስናየው ወደ 1.5% ገልዋል ማለት ነው። በጣም በብዛት ግን ሪፖርት የተደረጉት እነዚህ በተለይ የቀን ሰራተኛ የሚኖሩባቸው ሰፋፊ የሻልማት ቦታዎች ላይ እነሱ አካባቢ በጣም ይበዛል። ድርቅ አካባቢ ያለባቸው ቦታዎች ላይ ይበዛል እናየው ማለት ነው። ግን ሪፖርቱ ከሁሉም ይነስም ይዛል ከሁሉም ነው።
ሲስተር ሰፊ አክለውም በሽታውን በቁጥጥር ስር ለመዋል ከ60 በላይ የኮሌራ ወረርሽኝ ማዕከሎችን በማቋቋም እና ከተቋሙ አጋሮች ጋር ትብብር በተደረገው ጥረት ወረርሽኙ እየቀነሰ መምጣቱን ተናግረዋል።
በአሁኑ ሰዓት ያው እየቀነሰ ነው ያለው። ግን መጀመሪያ ያው እንግዲህ ወረርሽኙ ሲከሰት አጋር ድርጅቶችን፣ የአማራ ክልል የህብረተሰብ ጤና ኢንስቲትዩት እንዲሁም የአማራ ክልል ጤና ቢሮ እንዲሁም ደግሞ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ለእነዚህ የሚያስፈልጉ የኮሌራ ሕክምና ለመስጠት የሚያስፈልጉ መድኃኒቶችን፣ ግብዓቶችን ማሟላት ተችሏል ማለት ነው። ከነሱ ጋር በመተባበር ማለት ነው። ሃይማኖት ቦታዎች አሉ፣ በጣም ብዙ ሰው የሚሄዱባቸው የተፈናቃይ መጠለያ ጣቢያዎች አሉ። እነዚህ ቦታዎች ላይ በጣም ስጋት የሆነባቸው አሉ። እንዲሁም ደግሞ የውሃ የድርቅ የተከሰተባቸው አካባቢዎችም አሉ። እዛ ላይ አሁን ድርቅ ሲከሰት ውሃም የውሃ ቀወሶ ስላለ በቀላሉ በሽታው ይከሰታል። በተለይ ምዕራብ ጎንደር፣ ማዕከላዊ ጎንደር ላይ እየተከሰተ ያለው እነዚህ የቀን ሰራተኞች ይሄዳሉ ወደዛ ማለት ነው። እነሱ ላይ ነው በጣም በሰፊው ተከስቶ የነበረው እነዚህ ዞኖች ላይ። ስለዚህ እነዚህ ላይ አስፈላጊ የሆነ የንጹህ ውሃ አቅርቦት የለብን ላይ ማለት ነው። በተመሳሳይ ምግቡም ንጽህና የተጓደለ ነው የሚነገሩት ምግብ በጣም ብዙ ስለሆኑ ማለት ነው። ስለዚህ እዛ ላይ የሚመለከተው አካል በተለይ እነዚህ የቀን ሰራተኞችን የሚያሰማሩ ባለሀብቶች ሊሆኑ ይችላሉ። ሌላው የሚመለከተው ሴክተር የቀን ሰራተኞችን ጤንነት ለመጠበቅ የሚጠበቅበትን ስራ መስራት ይቀጥቅባቸዋል ማለት ነው። እኛም በጣም
እየፈተነን ስለሆነ በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ አስቀድሞ የተከሰተው ወረርሽኝ በሁሉም ጎንደር ዞኖች፣ በምዕራብና በሰሜን ጎጃም ዞኖች፣ በባህር ዳር ዙሪያ ወረዳና በአጠቃላይ በክልሉ በ19 ወረዳዎች መከሰቱን ባለሙያዋ ተናግረዋል። በተለይ ድርቅ ባለባቸው አካባቢዎች፣ ብዙ ሰዎች በሚገኙባቸው የሃይማኖት ቦታዎችና የተፈናቃይ መጠለያ ጣቢያዎች ወረርሽኙ በስፋት መታየቱን ገልጸዋል። በጉዳዩ ላይ መረጃ የሰጡን የባህር ዳር ዙሪያ ወረዳ ጤና ጽህፈት ቤት ኃላፊ አቶ ዳንኤል በሁሉ በባህር ዳር ከተማና በዙሪያ በሚገኙ የሃይማኖት ቦታዎች ወረርሽኙ በመከሰቱ ሰዎች መሞታቸውን ተናግረዋል። በኋላም በቁጥጥር ስር መዋል እንደተቻለም ጠቁመዋል።
ወረርሽኙ እንደ ወረዳችን መጀመሪያ እንዳሳ ላይ ቢነሳ በኋላ ላይ ደግሞ ክረምቱን ተከትሎ በተለይ ሐምሌ መጀመሪያ አካባቢ ደግሞ በአቡነ ሀራም ተነስቷል ማለት ነው። ሁለቱም የእምነት ተቋማት ናቸው። አንዳሳም የጸበል ቦታ ነው። አቡነ ሀራም ጸበልም ገዳም ነው የሚኖረው። ስለዚህ በሁለቱም በኩል ወረርሽኝ ተከስቶ 450 በላይ የኮሌራ ወረርሽኝ ማከም ችለናል ማለት ነው። ከዚህ ውስጥ ወደ 253 የሚሆኑት አቡነ ሀራ ናቸው። 197 የሚሆኑት ደግሞ አንዳሳ ጸበል ነው የተገኙት ማለት ነው። ሰዎች ብቻ ነው ከአንዳሳ አንድ ከአቡነ ሀራ ሁለት የሞተ ማለት ነው። ይህም ከዓለም የጤና ድርጅት ሞት ምጣኔ በኮሌራ ጊዜ በጣም ያነሰ እና አክሴፕቴብል ሪኮመንድድ መስከረም 30 አንዳሳ ጸበል ተገኘ። ወዲያውኑ በሁለት ቀን ቆይቶ ድኑ ሂዷል። የለም አሁን ኮሌራ የሚባል በወረዳችን በሕክምና ጣቢያ የለም። ግን 42 ቀን መሙላት አለበት ማለት ነው። 42 ቀን ዜሮ ሆኖ መቆየት አለበት። ሊሞላ ሲል ነው አሁን አንድ ኬዝ የተገኘ ማለት ነው። ስለዚህ እዚህ ጋር ተያይዞ የቅኝት ስራዎችን ማጠናቀር እንሰራለን። የንጽህናና ከውሃ ጋር የተያዙ ነገሮች መጸዳጃ ቤት ሌሎችንም ስራዎች አብረን እየሰራን ያለ ነው።
የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ባወጣው የሰብአዊ ምላሽ ስትራቴጂ ሰነድ ላይ በክልሉ በመካሄድ ላይ ያለው ግጭት የጤና አገልግሎትን ክፉኛ በመጉዳቱ በርካታ ተቋማት ስራቸውን እንዲያቆሙ ማድረጉን ገልጿል። ፎረሙ እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ባለው ጊዜ በተደረገው ጥናት 25 ሆስፒታሎችን ጨምሮ 969 ጤና ተቋማት ላይ ጉዳት ደርሷል። 1116 የጤና ባለሙያዎችም የሥራ አካባቢያቸውን ለቀው ተሰደዋል ብሏል ሰነዱ። ለአሜሪካ ድምጽ አስቴር ምስጋናው።
አስራ ስድስት ሰዎችን የጫነ ጀልባ በጫሞ ሐይቅ ሰጥሞ 13 ሰዎች መጥፋታቸውን የጋሞ ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ከኮሬ ዞን 16 ሰዎችን አሳፍሮ ወደ አርባ ምንጭ ሲጓዝ የነበረ ጀልባ ጫሞ ሐይቅ ውስጥ መስጠሙን የጋሞ ዞን ፖሊስ መምሪያ አስታውቋል። 3 ሰዎች በሕይወት የተገኙ ሲሆን ቀሪዎቹ እየተፈለጉ መሆናቸውን የጋሞ ዞን ፖሊስ መምሪያ የሕዝብ ግንኙነት ዲቪዥን ኃላፊ ኮማንደር ረታ ተክሉ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ልኳል።
በደቡብ ኢትዮጵያ ክልል ከኮሬ ዞን አቡላ አልፋጮ ቀበሌ 16 ሰዎችን አሳፍሮ ወደ ጋሞ ዞን አርባ ምንጭ ከተማ ሲጓዝ የነበረ አንድ ጀልባ መስጠሙን የጋሞ ዞን ፖሊስ መምሪያ የሕዝብ ግንኙነት ክፍል ኃላፊ ኮማንደር ረታ ተክሉ ለአሜሪካ ድምፅ በስልክ አስታውቀዋል።
ትላንት ማምሻውን ነው ጫሞ ሐይቅ ማዶ ላይ በዛ በአቡሎ አልፋጩ የሚባል ቦታ አለ። ከዛ ሙዝ አጋጣሚ ጭኖ ወደ አርባ ምንጭ ስመጣ ነው ሐይቅ ላይ የመስመጥ አደጋ የደረሰው። ይህን ደግሞ መረጃ በእርግጥ ከዛ ከኋላ እየተከታተለ አልነበረም። ይህን ሌሊት ላይ ከሰመጡት ውስጥ አጠቃላይ 16 ሹፌሩን ጨምሮ ጀልባ ሹፌሩን ጨምሮ 16 ሰው ነው የሰመጠው ከጀልባው ጋር።
ኮማንደር ረታ 3 ሰዎች በሕይወት መገኘታቸውን አረጋግጠው ቀሪዎቹ የደረሱበት ስላልታወቀ ፖሊስ ፍለጋ ላይ ነው ብለዋል።
2 ሰዎች በጀሪካን ባዶ ጀሪካን ነበረ በሱ ላይ ተንሳፈው ሌሊቱም በሙሉ ጫሞ ሐይቁ ላይ ነው ያደሩት። ንጋት ላይ መረጃው ደርሶ ወደ ስፍራው ሲኬድ 2 ማውጣት ስራ ተሰርቷል። ቀሪዎች 14 በሰመጠው ጫሞ ሐይቅ ላይ ሊገኙ ባለመቻላቸው የአርባ ምንጭ ዙሪያ ወረዳ ፖሊስ፣ የጋሞ ዞን ፖሊስ ከሌሎች ህብረተሰብ ክፍሎች ጋር በመሆን ነፍስ አድን ፍለጋ ስራው ላይ ነው ቀን ሙሉ የተዋለው። ከሰዓት ማምሻዎች አካባቢ አሁን 3ኛው ወጣት ያው ከሐይቁ ማዶ ባሉ ደሰቶች አካባቢ ታይቶ በነፍስ እያለ 3ኛው ማምሻውን ተገኝተዋል። ከዚህ ውጪ 13 ሰዎች ህይወት እስካሁን ድረስ የተገኘበት ሁኔታ የለም።
የአደጋው መንስኤ እንዳልታወቀ ገልጸው በጀልባው ላይ አደጋው የደረሰው ትናንት ጥቅምት 7 ቀን 2017 ዓመተ ምህረት መሆኑን አመልክተዋል።
ሙዝ ጭኖ ነው የሚመጣው። የሰው ቁጥርም ወደ 16 መሆኑ ጋር ተያይዞ በእኛ ግምት ምናልባት ክብደት ሊኖር ይችላል የሚል እንትኑ ይኖራል። ከዛ ውጭ ግን ሁኔታዎችን አጣርተን የመጨረሻውን ያው ለመንገር እስካሁን ድረስ ምርመራ የማጣራት ስራ እየተሰራ ነው ያለው።
የተገኙ ሰዎች 3ቱም በህይወት ነው የተገኙት?
አዎ፣ በጤና ነው የተገኙት። 3ቱም በጤና ነው። 2 በጀሪካን ላይ ሆኖ ላዩ ላይ ሲንሳፈፉ ነው ያደሩት። 3ኛው ደግሞ ወደ ሐይቁ ዳርቻ አካባቢ ባሉ ደሴቶች ላይ እንደዚሁ በጀሪካን ላይ ተንሳፎ ነው ያደረው። ነገር ግን ጫሞ ሐይቅ ማለት በርካታ አዞ ክምችት ያለበት ነው። ይህም ያው ለገጥባይ በጠፉት ህይወት ዙሪያ የሚያሰጋ ነው የሚሆነው የሚለው ነው የያዝነው። እስቲላው በዚህ ሰዓትም በስፍራው ላይ ያው የጸጥታ ኃይሉና ሌሎች የህብረተሰብ አካላት በፍለጋ ላይ የተሰማርቱ ነው ያሉት
ኮማንደር ረታ። አደጋው የደረሰባቸው 15 ተሳፋሪዎች ሙዝ ለመጫን ከአርባ ምንጭ ዙሪያ ወረዳ ወደ ኮሬ ዞን አቡል አልፋጮ ቀበሌ የሄዱ የአርባ ምንጭ ዙሪያ ወረዳ ነዋሪዎች ናቸው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የመንገዶች መዘጋት ለተለያዩ ችግሮች እንዳጋለጣቸው የደራ ወረዳ ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ደራ ወረዳ ከአጎራባች አካባቢዎች የሚያገናኙ መንገዶች ከአንድ ዓመት ለሚበልጥ ጊዜ በታጠቁ ኃይሎች ተዘግተው መቀጠላቸውን የገለጹ ነዋሪዎች ለማህበራዊና ምጣኔ ሀብታዊ ችግሮች መጋለጣቸውን አስታውቀዋል። በኦሮሚያ ክልል በምትገኘው ፍቼ ወረዳና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ተጓዦችን ለዝርፊያ ለእገታና ለሞት የሚዳርጉ ናቸው ሲሉም ነዋሪዎቹ አማሯል። ፀሐይ ዳምጠው ተከታዩን አድርሳለች።
በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የሚገኙ ነዋሪዎች ዛሬ ጥቅምት 8 ቀን 2017 ዓ.ም ለአሜሪካ ድምጽ እንደገለጹት ከአጎራባች አካባቢዎች የሚያገናኙ መንገዶች ለአመታት በታጠቁ ኃይሎች ተዘግተው ቆይተዋል። ሁለቱም መውጫ መንገዶች ማለትም በኦሮሚያ ክልል በፊቼ ከተማና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ዝግ መሆናቸው ህብረተሰቡን ለተለያዩ ችግሮች አጋልጧል ሲሉም አመልክተዋል። የደራ ወረዳ ነዋሪ መሆናቸውን የገለጹና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ተከታዩም ብለዋል።
ደራና ፍቼን የሚያገናኘው መንገድ ከተዘጋ 4 ዓመት አልፎታል። ሌላው እንደ አማራጭ ህዝቡ ሲጓዝበት የነበረው በአማራ ክልል በመራቤቴ በኩል ነው። እሱ በፋኖ ታጣቂዎች ከተዘጋ ቆይቷል። መንገዱ በመዘጋቱ ህብረተሰቡ ለማህበራዊና ኢኮኖሚያዊ ችግሮች ተጋልጧል። በተለይ ከ6 ወር ወዲህ የኑሮ ውድነት ሲጨምር በወረዳችን ከሌላው አካባቢ እጥፍ ነው የጨመረው። አሁን አዲስ አበባ ላይ ዘይት 1200 ሲገዛ እኛ ጋር 3000 ብር ነው የሚሸጠው። ሳሙናም ጨምሯል። በአጠቃላይ አስቸጋሪ ነው ያለው ነገር። ነፍሰ ጡር ሴት ሐኪም ቤት ለመውሰድ መድኃኒት ማግኘት ከባድ ነው። እንደ ወትሮው ቢሆን የወባ መድኃኒት ክምችት ቀደም ብሎ ይገባል። እንደዚሁም የተለያዩ ክትባቶች ይገባሉ። በወረዳው ያለው የመጀመሪያ ደረጃ ሆስፒታልም ሆነ ጤና ተቋማት ባዶ ናቸው። እናም የፌደራሉና የክልል መንግስታት የህዝቡን ችግር ተረድተውና ወደ ላይ የሚሄድላቸውን ሪፖርት ትተው ሰው መድበው ያለንበት ሁኔታ ቢጎበኙ እንላለን።
እኚህ አስተያየት ሰጪ አክለው ከደራፊች የሚወስደው መንገድ በኦሮሞ ነጻነት ሰራዊት ታጣቂዎች ለ4 ዓመታት ተዘግተው ነበር ሲሉ ተናግረዋል። አሁን ግን በሁለቱ መቅጣጫ በፋኖ ታጣቂዎች ተዘግተዋል በማለት ማብራርተዋል።
የደራ መራቤቴ መንገድ ከተዘጋ 2 ዓመት አልፎታል። ነገር ግን አንዳንድ መኪና በመከላከያ ሰራዊት አባላት እጀባ ይወጣል። አሁን ሰሞኑን ደግሞ ነጋዴዎቹ ለታጣቂው ቡድን በአንድ ጭነት 30,000 ብር ከፍለው ያልፋሉ። ይህንን አድርጎም በሰላም የሚመለስ ከስንት አንዱ ነው። ነጋዴውም አምጥቶ ወጪውን ህብረተሰቡ ላይ ነው የሚጭነው። በፊት የደራፊቼ መንገድ ለ4 ዓመታት የተዘጋው በኦሮሞ ነጻነት ሰራዊት ነበር። እነርሱ መንግስት ባለፈው ዓመት ባካሄደው ኦፕሬሽን ለቀዋል። አሁን ከሳልኩላ ወደ ህዴቡ አቦቴ በረሃማ ውስጥ የፋኖ ታጣቂዎች መንገዱን ይዘው ነው ያሉት። አሁን ደራ መውጫ መንገድ የላትም። አስቸጋሪ ነው። መንግስት አቤቱታችንን ቢሰማ እንላለን።
ሌላው የወረዳው ነዋሪ በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ በሰጡት አስተያየት ተከታዩም ብለዋል።
ስለ ደራ መንገድ ማውራት ሰልችቶናል። 4 ዓመት ሙሉ ይህ ህዝብ መንገድ አጥቶ እየተሰቃየ ነው። በአማራ ክልልም ሩቅ ቢሆንም ማለትም ከደራ ፍቼ 94 ኪሎ ሜትር ሲሆን ከደራ ፍቼ በመራቤቴ ከ200 ኪሎ ሜትር በላይ ነው። ሆኖም በፋኖ ታጣቂዎች ምክንያት በዛም በኩል መጓዝ አስቸጋሪ ነው።
ግለሰቡ አክለውም በቅርብ ጊዜ ከደራ ተነስተው በአማራ ክልል መራቤቴ ወረዳ በኩል ወደ ፍቼ ከተማ ሲጓዙ የነበሩ አሽከርካሪዎች በፋኖ ታጣቂዎች ታግተው ገንዘብ ከከፈሉ በኋላ ተገለዋል ሲሉም ተናግረዋል።
እንደ አማራጭ የተወሰደው በአማራ ክልል ያለው መንገድ ላይ መታወቂያ አሳይተው ነው የሚመላለሱት። በአካባቢው በተፈጠረው ችግር በጊዜው መረጃ ለማድረስ የስልክ አገልግሎት ተቋርጦ ነበር እንጂ 8 ሹፌሮች ታግተው ነበር። ህብረተሰቡ ለምኖና አዋጥቶ እያንዳንዳቸው 1,300,000 ብር ከፍለው ነበር። ነገር ግን ገደሏቸው። አንዱ የጀማ ወንዝ ውስጥ ራሱን ጥሎ በ4ኛው ቀን ጎንደ መስቀል ከተማ ደርሶ ነው መሞታቸውን ለቤተሰብ የነገራቸው። እናም አሁንም ሰው ማገት፣ ገንዘብ መጠየቅ፣ ፍርሃት አልበኝነት ሰፍኗል በወረዳው ማለት ይቻላል።
ከአንድ ወር በፊት በመራቤቴ ወረዳ በኩል ወደ አዲስ አበባ በመጓዝ ላይ የነበሩ 8 የንግድ መኪና አሽከርካሪዎች በፋኖ ታጣቂዎች ከታገቱና የተጠየቁትን ገንዘብ ከከፈሉ በኋላ ተገለዋል ሲሉ፣ ለማስለቀቂያ የሚሆን ገንዘብ አዋጥተናል፣ ከተገደሉም በኋላ ለቅሶ ላይ ደርሰናል ያሉ ሌሎች 5 ነዋሪዎችም ተናግረዋል። አሽከርካሪዎቹ የተገደሉት ከታገቱ ከአምስት ቀናት በኋላ መስከረም 7 ቀን 2017 ዓ.ም ተመረጥ ነው ሲሉም አስረድተዋል። በደህንነት ስጋት ምክንያት ግን ስማቸው እንዲጠቀስ አልፈቀዱም። የአሜሪካ ድምጽ በስምንት አሽከርካሪዎቹ ላይ ተፈጸመ የተባለውን እገታና ግድያ እንደዚሁም ለድርጊቱ ተጠያቂ የሆነውን አካል ማንነት ከገለልተኛ ወገን አላረጋገጠም። የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች ቡድን ከዚህ ቀደም ለተመሳሳይ ወንጀላዎች በሰጧቸው ምላሾች ታጣቂዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። በመራቤቴ በኩል ለመጓዝ የሚሞክሩ አሽከርካሪዎች ገንዘብ እየከፈሉ እንደሚያልፉ አውቃለሁ ያሉት የሰሜን ሸዋ ዞን ዋና አስተዳዳሪ ከፍ ያለው አደሬ ተገደሉ ስለተባሉ 8 አሽከርካሪዎች ግን መረጃ እንደሌላቸው ጠቅሰዋል። ዛሬ ጥቅምት 8 ቀን 2017 ዓ.ም ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ የኦሮሞ ነጻነት ሰራዊት በዞኑ 5 ወረዳዎች የፋኖ ታጣቂዎች ደግሞ በ3 ወረዳዎች ውስጥ እንደሚንቀሳቀሱ ጠቅሰው ለመንገዶቹ መዘጋትና በአካባቢው ላለው የጸጥታ ችግርም ሁለቱንም ቡድን ተጠያቂ አድርገዋል። የመንገዱን መዘጋት ችግር በተመለከተም ዋና አስተዳዳሪው ተከታይም ብለዋል።
ከረመራቢቴቲን ዱራን እንደማማ አማ እንደማሙ ለአል ነገኛና ነው ሰዲቲሲ ወልዮን ቀቡ
በመራቤቴ በኩል በፊት ይከድ ነበር አሁን ተቋርጧል። ምክንያቱም በመስመሩ ላይ ያለው የሰላም ችግር ጠንከር ብሏል። የተወሰነ ጊዜ በመከላከያ እጀባ የሄዱ ነበር። በዛን ወቅትም በሰላም ያለፉም አሉ። እንዲሁም በፋኖ ታጣቂዎች ተይዘው ታግተው ገንዘብ ተጠይቀው ገንዘቡን ከፍለው ይወጡም አሉ። በአቦቴ በኩልም ማገት፣ መዝረፍ፣ ንብረት ላይ ጉዳት ማድረስ ችግሮች ስላሉ የትራንስፖርት እንቅስቃሴው በመደበኛ እንደተፈለገ ለመንቀሳቀስ አስቸጋሪ ነው። አንዳንድ የመከላከያ ኃይሎች በፕሮግራም ተሽከርካሪዎች እንዲወጡም እንዲገቡም አልፎ አልፎ እጀባ ያደርጋሉ። እናም የህብረተሰቡ ቅሬታ እውነት ነው።
አስተዳዳሪው አክለው በዞናቸው በተለይ ድራ ወረዳ ችግር ነው ያሉትን አስረድቷል።
አና ድራ ከነገ ሰጥቶን ነደጎዱ ሁምኒ ፋኑ ጀደሙ ፊ ሸኔ ጀደሙ ኩን ኦፊሻሊቲ ጉያ ተኮልትም ቦል ወልትቡ ኢንሲ ሰባ አከኡመ ሙታሲሱ
በድራ ወረዳ ልዩ የሚያደርገው የፋኑ ኃይልና የሸኔ ታጣቂዎች እርስ በርስ አይነካኩም። ነገር ግን የብሔር ግጭት እንዲፈጠር ያደርጋሉ። ፋኖ በኦሮሞ ተወላጆች ላይ ጥቃት ይፈጽማል። አጸፋውን ሸኔም ታጣቂውን ትቶ የአማራ ተወላጆች ላይ ጥቃት ይፈጽማል። ሁሉም ህዝቡ ላይ ጥቃት ይፈጽማሉ። አሁን የመንግስት ኃይሎች በታጣቂዎቹ ላይ አሰሳ ያደረጉ ነው እንጂ ችግሩ የወረዳው ጠንከር ይላል። አሁን በዞኑ 5 ወረዳዎች ውስጥ የኦሮሞ ነጻነት ሰራዊት ይንቀሳቀሳል። በ3 ወረዳዎች ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። እነርሱ በሚንቀሳቀሱበት ቦታ ሁሉ ህብረተሰቡ ላይ ጥቃት ይፈጽማሉ።
የህብረተሰቡን ደህንነት ለማስጠበቅ መንግስት ከህዝቡ ጋር ተቀናጅቶ እየሰራ ነው ሲሉ አቶ ከፍ ያለው ገልጸዋል። በአካባቢው ሰላም እንዲሰፍን የዞኑ አስተዳዳሪ ከአማራ ክልል ጋርም በቅርበት እየሰራ ነው ሲሉም ዋና አስተዳዳሪው አመልክተዋል። የአሜሪካ ድምጽ በተለይ ተገደሉ ስለተባሉ ተሽከርካሪዎች ጉዳይ በአካባቢው ይንቀሳቀሳሉ ከመባሉ የፋኖ ታጣቂዎች መሪዎች ምላሽ ለማግኘት ሙከራ አድርጓል። ለጊዜው ግን አልተሳካም። ለአሜሪካ ድምጽ ሃይዳምጠው ከአዲስ አበባ።
አስከትለን የምናልፈው ወደ ዩናይትድ ስቴትስ ምርጫ ነው። ጥቂት ሳምንታት በቀሩት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ድንበር አቋርጦ የሚገቡ ህገወጥ ስደተኞችና የደህንነት ጉዳይ አብይ ትኩረትን መሆኑን ቀጥሏል። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ ከአሪዞና የዩናይትድ ስቴትስ የድንበር ጠባቂዎችና የፍልሰት ጉዳይ ባለሙያዎችን አነጋግራ ያሰናዳችውን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል።
በዩናይትድ ስቴትስ እና ሜክሲኮ ድንበር አቅራቢያ የቱሶን አጎራባች የሆነው የሶኖራን በረሃ ለስደተኞች እጅግ አደገኛ የሆነ አካባቢ ነው። ማርቲን ዌላን የዩናይትድ ስቴትስ ድንበር ጠባቂ ናቸው።
The first obstacle is going to be the terrain in general, especially here in Tucson sector. It's very
የመጀመሪያው መሰናክል ጠቅላላው የመሬቱ አቀማመጥ ሲሆን በተለይ ቱሶኑን የሚያዋስነው አካባቢ እጅግ አደገኛ ነው። በዚያ ላይ የአየር ንብረቱ ጠባይና በረሃማው ሙቀት ተደማምረው ጉዞውን እጅግ አደገኛ ያደርጉታል።
ወላን እንደሚያስረዱትም በሕገ ወጥ መንገድ የሚገቡትን ሰዎች የሚያስቆመው ቀጣዩ መሰናክል ድንበር ላይ የቆመ የግንብ አጥር ነው። ሌሎቹ ያን ያህል ጎልተው የሚታዩ አይደሉም ይላሉ።
We utilize camera technology, sensor technology.
ምስል የሚቀርጹ መሳሪያዎችና የሰዎችን እንቅስቃሴ የሚያመለክት ቴክኖሎጂ እንዲሁም ሰው ከመደበኛው ሕጋዊ መተላለፊያ ውጪ ድንበሩን አቋርጦ በሚገባበት ወቅት የምንሰጠው ፈጣን ምላሽ ይገኙበታል።
እንደ አውሮፓውያኑ የዘመን አቆጣጠር በ2023 ደቡባዊውን የዩናይትድ ስቴትስ ድንበር አቋርጦ የገቡ ስደተኞች ቁጥር ካሁን ቀደም ከታዩት ሁሉ በእጅጉ የላቀ መሆኑ ተዘግቧል። ኖጋሌስ በሚገኝበት በዚያ የቱሶን አዋሳኝ በሆነው አደገኛ አካባቢ ሳይቀር ድንበር አቋርጦ ለመግባት የሞከሩ ሰዎች ቁጥር በተመሳሳይ ከዚያ ቀደም ከታዩት ሁሉ የበዛ እንደነበር ተመልክቷል።
In addition to that, it helps us with the removal process. A lot of that stuff.
ከዚህ በተጨማሪ በህገወጥ መንገድ የገቡትን ግለሰቦች ወደ ሀገራቸው የሚመለሱበትን አሰራር ያግዛል። ምክንያቱም አብዛኛው ስራው እንዲቀላጠፍ ስለሚያደርግ ነው።
የዩናይትድ ስቴትስ የድንበር ጠባቂዎች ባልደረባ ሮበርት ኦርቲስ ያስረዱም ባለፈው የሰኔ ወር በፕሬዝዳንት ጆ ባይደን የተፈረመው ፕሬዝዳንታዊ ትዕዛዝ ወደ አገሪቱ የሚገቡትን ስደተኞችና ጥገኝነት ጠያቂዎች ቁጥር በእጅጉ ገድቧል። የድንበር ጠባቂዎች በኖጋሌስ አካባቢ ከ150 በላይ የተለያዩ አገሮች የመጡ ሰዎችን በቁጥጥር ስር መዋላቸውን ይናገራሉ። እርምጃው ከአፍሪቃና እስያ አገራት የሚመጡ ስደተኞችንም ቁጥር ቀንሷል። አሁንም የድንበር ጠባቂዎቹ ባልደረባ ኦርቲዝ
because the message is getting out to the rest of the world that
ምክንያቱም በዚህ እርምጃ ማካይነት ለተቀረው ዓለም እየተላለፈ ያለው መልእክት በህገወጥ መንገድ ወደ ዩናይትድ ስቴትስ ለመግባት መሞከር መዘዝ የሚያስከትል መሆኑን ነው።
ይሁንና አንዳንድ ተንታኞች እንደሚያስረዱት የድንበር ጥበቃና ደህንነት ቁጥጥሩን ለማጥበቅ ከሚደረጉት መሰናክሎችም በላይ የሆነ ጉዳይ ነው።
I think we talk about securing the border without really knowing what that
የዚህ ጉዳይ አንድምታ በወጉ ሳንገነዘብ የድንበር ጥበቃውን ስለማረጋጋት እየተነጋገርን ይመስለኛል።
አና ኦቻ ኦሌሪ የአሪዞና ዩኒቨርሲቲ የፍልሰተኞች ጉዳይ ጥናት ተቋም ተባባሪ ዲሬክተር ናቸው።
What I would think a secure border should involve is addressing the root causes of immigration. The root causes
ደህንነቱ የተጠበቀ ድንበር ማካተት አለበት ብዬ የማስበው ሰዎች ያለ ህጋዊ ፈቃድ ድንበር አቋርጦ ለመግባት እንዲሞክሩ የሚያነሳሱና የሚገፋፉ ለፍልሰት የሚዳርጉ መንስኤዎችን መፍታት ነው።
ሊጠናቀቅ ጥቂት ሳምንታት ብቻ በቀሩት የጥቅምት ወር መገባደጃው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ኢሚግሬሽን አሁንም ከፍተኛ ትኩረት ከሳቡት ዋነኛ ጉዳዮች ውስጥ አንዱ ነው። ይሁን እንጂ ከድንበሩ አዋሳኝ ለሚኖሩ ማህበረሰቦች ኦሌሪ እንደሚሉት ከስደት ጋር የተዛመዱ ጉዳዮች በርቀት ከመታየውም አለፍ ያሉና ውስብስብ ሁኔታዎችን የሚያካትቱ ናቸው።
Because we know that people arrive here legally and are still considered bad immigrants, you know, so it doesn't make a difference. We are products of that going back and forth.
ሰዎች በህጋዊ መንገድ ወደዚህ በሚመጡበት ወቅት እንደ አደገኛ ተደርገው እንደሚታዩ እናውቃለን። ስለሆነም ይሄ በራሱ ለውጥ አያመጣም። እኛም ብንሆን በህጋዊ ምሁን በህገወጥ መንገድ ከድንበሩ ወዲህና ወዲያ ማዶ የመመላለስ ሂደቶችና ውጤቶች ነን።
ይህ በእንዲህ እንዳለ ድንበር ጠባቂዎች አሁንም በህገወጥ መንገድ ድንበሩን አቋርጦ ለመግባት የሚሞክሩ ሰዎችን የማገድ ስራቸውን ቀጥለዋል።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የአርብ ምሽት ጥቅምት 8 2017 ዓመተ ምህረት መሰናዷችን ነው። በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ አብራችሁን ትዘልቁ ዘንድ እንጋብዛለን። ለምሽቱ የያዝናቸው ቀዳሚ ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ እንገኛለን። ወደዛ ከመሻገራችን በፊት ግን የዩናይትድ ስቴትስ የምርጫ ዘገባዎችን እንዴት ልታገኙ እንደምትችሉ እናስተዋውቃችሁ።
United States ጥቅምት 26 2017 ዓ.ም ተመረጠ። በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን ለመከታተል ይችላሉ። ቪኦኤ
የዩናይትድ ስቴትስ ምርጫን በተመለከተ የተለያዩ ዘገባዎችን ወደ እናንተ ማድረሳችንን እንቀጥላለን። ወደ ሁለተኛው ምዕራፍ ልንሸጋገር ነው። ከመሸጋገሪያው ሙዚቃ በኋላ እንመለሳለን። የሁለተኛው ምዕራፍ ቀዳሚ ዘገባችን የሐሳብ ነጻነትን ይመለከታል። በዲጂታል ወይም በአጠቃላይ የኢንተርኔት አጠቃቀም ላይ ያለው ነጻነት ለተከታታይ 14 ዓመታት ማሽቆልቆሉን ፍሪደም ሃውስ የተሰኘ ተቋም ባወጣው ዓመታዊ ሪፖርት ላይ አመልክቷል። በጥናቱ ከተካተቱት ሀገራት ውስጥ 41 በሚሆኑት በያዝነው ዓመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን እንዲሆን ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያም በጥናቱ ከተካተቱት ሀገራት መካከል አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት፣ የማህበራዊ መገናኛ ብዙሃን ወይም ሌሎች የግንኙነት መንገዶች ከሚታገዱበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና ከሚገደሉባቸው ሀገራት ተርታ ተመድባለች። ሪፖርቱን የተመለከተው ባልደረባችን እንግዱ ወልዴ የአሜሪካ ድምጽ ቬሮኒካ ባልደራስ ኤግሊሲያስ ዘገባ ጋር አጣምሮ ተከታዩን አሰናድቷል።
በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነጻነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ ዓመታዊ ጥናት እንዳመለከተው ኢትዮጵያ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓጎሉበት፣ የመንግስት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማህበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት በኢንተርኔት አጠቃቀም ረገድ ኢትዮጵያ ነጻ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድህረ ገጾች መገደብ፣ የማህበራዊ ሚዲያው ላይ የሚታየው ገደብ፣ በኢንተርኔት ላይ የሚሰሩ የማህበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካሽ ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው።
በመላው ዓለም ምርጫ የሚካሄድባቸውን 41 አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ መልእክቶችን ለማስተላለፍና ብዛት ያላቸውን ድምፅ ሰጪዎች ለማግኘት ሰው ሰራሽ ልህቀትን መጠቀማቸውን ታዝበናል።
ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምፅ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክለው ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝደንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዎ ሱቡአንቶ አረብኛ ቋንቋ መናገር እንደማይችሉ እየታወቀ ሙስሊም ድምፅ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማኅበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር።
በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳጣት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቅረብም ጥቅም ላይ እየዋሉ ነው።
ቢሆንም በፍሪደም ሃውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሚኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት 10 ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነጻነት ገዳቢ ሀገር አይደለችም።
የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው።
የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክቷል። በአፍሪካዊቱ ዛምቢያ የሚገኙ የሲቪል ማኅበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሷል። በአሜሪካ ፕሬዝደንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሀሳቦች የሚስተናገዱበትና ነፃ መሆኑን ጥናቱ አመልክቷል። ነገር ግን በሀገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውሱ ባልደረባ ኪያን ቨስቲንሰን ያስጠነቅቃሉ።
እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደግፉ ተዋናያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጠራቸውን ተመልክተናል።
በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተከታተቱት 72 ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክሟል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ ሀገራት ሆነው ተመዝግበዋል። በግል ኔትወርኮች ወይም VPN ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ትጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብአዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ 3/4 በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ 10 ዓመት በሚደርስ እስራት ተቀጥተዋል። በ43ቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁመዋል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደ ተፈለገው እንዲያጋድሉ፣ ድምፅ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምፃቸው ተሰሚነት እንዳያገኝ አድርገዋል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱር እና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሃውስ ጥናት አመልክተዋል። ጥራት ያለውና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ፣ ሐሳባቸውንም እንዳይገልጹ፣ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ፣ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክቷል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7% የሚሆነውን ህዝብ የሸፈነው ጥናት 35% የሚሆኑት ነጻ እንዳልሆኑ አመልክተዋል። 17% የሚሆኑት ተጠቃሚዎች ብቻ ነጻ እንደሆኑም ተመልክተዋል። በዓለም 5 ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሰረት 79% የሚኖሩት ፖለቲካዊ፣ ማህበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው ሀገራት ነው። በጥናቱ መሰረት 67% የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት ሀገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4% እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ህዝብ ወይም 80.6% የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5% እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4% እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግሥት ባለሥልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግሥትን አስተያየት ካገኘን ይዘን እንቀርባለን።
የምዕራፍ ሁለት ሁለተኛው ዘገባችን ደግሞ ስደትን የሚመለከት ነው። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማምራት የሚመርጧቸው ህገወጥና አደገኛ ጎዳናዎች ምክንያት ለአሰቃቂ ጉዳት ሲዳረጉ መስማት በዜና አውታሮች ላይ እየተደጋገመ ነው። ሆኖም ግን አሁንም ብዙ ወጣቶች ደጋግመው ለመሰደድ ሲወስኑ ይታያሉ። ለመሆኑ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው መሰደድን ለምን ምርጫቸው ያደርጋሉ? በዚህና ተያያዥ ጉዳዮች ላይ ሀሳባቸውን የሚያጋሩን እንግዳ ጋብዘናል። ዶክተር አበባው ምናዬ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም ደግሞ በመፈናቀል ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነት፣ ፍልሰተኝነትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎችን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ወደ ዳግም ስደት የሚመጡበትን ምክንያት አስቀድመው ከሚያስረዱበት ከሀብታሙ ስዩም ጋር ያደረጉት ቆይታ ይጀምራል።
አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጡታል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል ይባሉና ሳይሆን ሲቀር ዲሳፖይንትድ ይሆናል። የሚገርም በተወሰነ መጀመሪያ አሁን 2013 167 ሺህ ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ትታስታውሳለህ? በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ነው። ለእኛ the first deportation crisis ነው ለኢትዮጵያውያን። ትልቅ በአንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ህዝብ ተመልሶ አያውቅም፣ በአንድ ጊዜ ማለት ነው። እዛ በኋላ ግን እንዲህ አይነት እንትን ሁኔታ ተደጋጋሚ እየሆነ መጥቶ ባለፉት ኦልሞስት 9-10 ዓመታት እኮ ከ850 ሺህ ሰው በላይ ተመልሷል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ። ምናለ ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ 27% አካባቢ የሚሆኑት መመለስ ይፈልጋሉ ከሶስት ወር ምናምን በኋላ። ከዛ ከስድስት ወር ምናምን በኋላ ደግሞ አይወ የማጠና ወደ 40% አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይሎ ሲያጠና ደግሞ ወደ 53% መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ። እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንክ ይላቸዋል። እኔ ያስታውሳለሁ፣ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚባለው አካባቢ ሽሮ ፈሰስ ሲሏቸው ነበር በአንድ ጊዜ የተመለሱት ልጆች። እንዲህ አይነቱ እንትን በአንዴ ዝም ብላችሁ መታችሁ ተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን
የማህበረሰቡ ጫና የልቦናው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው።
ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም መዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግ እና በአግባቡ እንዲጠቀሙበት እዛዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው።
እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁኑ ዘንድ ምንድን ነው ሊደረግ የሚገባው? እንደ ማህበረሰብ፣ እንደ መንግስት፣ እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው?
ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲህ እናደርጋቸዋለን፣ የተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ። ያን በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም መለሱ። ከአየው ቁጥሩ መጀመሪያ ይህን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደ መቀላቀል ወይም እንደ መመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ሪኢንቴግሬት የማድረግ ከማህበረሰቡ ጋርም በኢኮኖሚ፣ በስነ ልቦና፣ በጤና፣ በማህበራዊ ግንኙነታቸው እነዚህን ፒላሮች እነዚህን ዋልታዎች እንድትይዝል በኢኮኖሚ፣ በማህበራዊ ጉዳይ፣ በጤና፣ በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ነው ትልቁ ችግር። አንድ ሁለተኛ፣ ከነዚህ ሁሉ ደግሞ በጣም ቁልፉ ኢኮኖሚ በዚህ የጤናም የማህበራዊ ግንኙነታቸውም የብዙ ችግር ምንጩ ደግሞ ኢኮኖሚ። እኔ የስነ ልቦና ባለሙያ ነኝ። ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለ። ዋናው ኢኮኖሚኩ ነገር ያንን ያመጣ። ብዙ ጊዜ ካየኸው የሚደረገው ምንድን ነው? በሀገር ውስጥ ብዙ ነገር አለ፣ ሰርቶ መለወጥ ይቻላል ምናምን። መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ ብቻ አይደለም፣ እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ፣ አሁን የተሻሻለ ነገር አለ። ያም በአግባቡ አሰልጥኖ በመላክ መጠቀም ይቻላል። መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልክ አስይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ 375,000 ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድም ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከምን፣ ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። እኒህ ነገሮች መቀነስ ያስፈልጋል።
ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መጎልበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል።
አሁን ይሄ አንዱ በጣም አግባብነት ያለው እኔ ኢትዮጵያን የመሰለ 130 ሚሊዮን በላይ ህዝብ ያላት ሀገር ሰዎች ፖፑሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኝ ነው የሚገባውን ከወጣት ጉልበት ልናገኝ የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝተዋል። ህንድ ቁጥር አንድ ነች በረሚታንስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እርሾ ሆኗል። ለእኛ በጣም ቅርብና የቅርብ ጊዜ ብዙም ያራቀ ምሳሌ የሚሆነው ደግሞ ፊሊፒንስ እንደኛው ያውም በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የእኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅ እና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳለን፣ ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው የሚሄደው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸውን ዘገባዎች አገባደናል። ከዛ ከመለያየታችን በፊት አንድ ዜና እናደርሳችሁ። እየተቃረበ ባለ ምርጫ ዋዜማ በጀርመን የመሰናበቻ ጉብኝት የጀመሩት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች ከሩሲያ ጋር ጦርነት ላይ ያለችውን ዩክሬንን መርዳታቸውን መቀጠል እንዳለባቸው አሳስበዋል። ዩክሬን ውጊያ ውስጥ ከገባች ሶስተኛ የክረምት ወቅት ልትያያዝ እየተቃረበች ከመሆኑም በተጨማሪ በሌላ በምስራቅ ግዛቷ ሽንፈት እያስተናገደች መሆኑም ተጠቁሟል። በዩናይትድ ስቴትስ ምርጫ ዶናልድ ትራምፕ በድጋሚ ቢመረጡ ዩክሬን ከዩናይትድ ስቴትስ የምታገኘው ወታደራዊ ድጋፍ ይቀንሳል በሚል ኪቭ እና አጋሮቿ ስጋት አድሮባቸዋል። ከባድ የክረምት ወቅት እየመጣ ነው ያሉት ፕሬዝዳንት ጆ ባይደን ዩክሬን ዘላቂ ሰላሟን እስከምታገኝ ድረስ ድጋፋችንን ልናቋርጥ አንችልም ብለዋል። ለዩናይትድ ስቴትስ ፕሬዝዳንት ታላቅ አቀባበል ያደረጉላቸው የጀርመን ፕሬዝዳንት ፍራንክ ዋልተር ስታይንሜየር ለሀገሮቻቸው የሁለትዮሽ ግንኙነትና ለአትላንቲክ ተሻጋሪ ትስስሮች ስለተጫወቱት የመሪነት ሚና ከፍተኛውን የጀርመን የክብር ኒሻንን ሸልመዋቸዋል። ፕሬዝዳንት ባይደን ዛሬ በርሊን ላይ ከጀርመን አቻቸው ቻንስለር ኦላፍ ሹልስ፣ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ከእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ጋር በተለያዩ ጉዳዮች ላይ በዝግ ስብሰባ መወያየታቸውም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን የምሽቱ መሰናዶች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ሰላም ጤና ስጠለን። ደህና ደሩ። Thank you.